የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ።
በዘመድች በልጅነቴን አፕሮፕሪሊ ሃንድል ተደርጊያለሁ እና ለማን መንገር እንደምችል አላውቅም ነበር። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበር ቤተሰብ ውስጥ እንደዚህ ነውኮ ያረጋዋል ኮሱ የሚል ነገርና እሱን ነገር ካደኩኝ በኋላ ነው ህይወቴ ላይ ያመጣውን ኤፌክት ያየሁት።
በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችውን ትዕምርት ሽመልስን የጋቢና እንግዳ አድርገን ይዘናታል። አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የለቱን መርሃ ግብር በመምራት ጽዮን ግርማ አብራችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችው ትዕምርት ሽመልስ ናት የዛሬ የጋቢና እንግዳችን። ከትዕምርት ጋር ሚቱ ስለተሰኘው በሴቶችና ህጻናት ላይ የሚፈጸሙ ወሲባዊ ጥቃቶችን አጋላጭ ድረገጽ እንዲሁም በተያያዥ ጉዳዮች ላይ አጭር ቆይታ እናደርጋለን። ትዕምርት ውይይቱን ያደረገችው ከሀብታሙ ስዩም ጋር ነው። ወደ ውይይቱ
በጣም አመሰግናለሁ ትዕምርት ሽመልስ እንግዳችን ሆነሽ ስለተገኘሽ። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነሽ። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሐሳብ ላይ መንቀሳቀስ የፈለግሽው?
እኔ ብቻዬን አይደለም ይሄን ነገር የመሰረትኩት፣ ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አረጋለሁ። አንቺ ነኝ ሚሊ ራሴ ፔጅ አለኝ ስለራሴ ህይወት ተመክሮች የማካፍልበትና ሌሎችም ሰዎች አሁን you know በኢንተርኔት እና ሶሻል ሚዲያ ላይ ጊዜ እናጠፋለና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሃል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል፣ ስክሪንሾት እያነሳች ፖስት ታደርጋለች። እንዲህ አይነት ልምድ ነበራትና እዛ ላይ ነው የተጀመረው ይሄ ሁሉ ነገር። ብዙዎቻችን አላሰብነውም ነበር። እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤሪያ አረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? Who are the Arkelis in our community? ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነውና ከድሜ በታች ያሉ አንደር ኤጅ የሆኑ ለአቅማ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዛን ኬዞች አሉት። ከዛ በቃ hundreds በመቶች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝ ነገሮች ሼር ለማድረግ እስከዛሬ ለቤተሰብ ያሰብኩ ለትዳሪ ያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ አስፈልገናል። ምንን በለው ሚቱ ኢትዮጵያ ማለት ተብሎ ከዛ ነው ያደገውና ሶስት ነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግነው? አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴይ ቱ ዴይ ስራችን ነው። በሰዓታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው ሞር በሚጠቀመው ጋጀት ማለት ነው።
እንደዚህ መስል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መስል ጉዳዮች ይሄን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ? እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ተቃቅሰሽ ንገሪኝ።
በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አመቀው ሳያወጡት በብዛት ደግሞ የሌ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው እሱን ነው። ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይሄንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችሁን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ ዲናይ ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን የሼር የተደረጉት ታሪኮች ናቸው ተመሳሳይነታቸው። እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክ ተደርገው አይደለም እነዚህ ጥቃቶች የደረሱባቸው በብዛት ሴቶች ብቻ አይደሉም ባይ ዘ ወይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናረገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው እና ታሪኮቹ ራሳቸው ይመሰክራሉ በጣም ላስፈላጊነቱና ላሳሳቢነቱ።
ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሐሳቦችን አንስታችሁ ለመወያየት ኃይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚያው ታሮች መስፋፋታቸው ይሄንን ሐሳብ ለማንሳት ምን ያክል ተቀማጭዋል?
በጣም ትልቅ ተቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህ ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ላይ ወይም ፌስቡክ ላይ በማውጣት by the thousands በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ ራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና በጣም ሶሻል ሚዲያ አታብዙ ምን አይነት እድሜ መጣ ምናምንም ልም እናት ነኝ at the same time ግን በዚህ በኩል ሳይው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል።
የአንድ ዘመቻው ወይንም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረው ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛው ውጪ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የህግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ተውቃላችሁ ወይ?
እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም 6 ወራችን ነው ከጀመረን ይሄንን ነገርና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በ6 ወር ውስጥ መድረስ የቻልነባቸው ነገሮች ኢቨን ሃውስሆልድ ስም መሆን ሚት ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው መንገድ ነው ባጭር ጊዜ በያስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እና የሎ ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሮአቸውና በቅርብ ከነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘት ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻላ በጣም ትልቅ ስቴፕ ነው ብለን እናምናለን።
ሀብታሙና ተእምርት ጥሩ ውይይት ያደረጉ ነው ያሉት አድማጮች ክፍል አንድን እዚህ ላይ ገታና አድርገውና ስለ ኮሮና ቫይረስ የጥንቃቄ መልእክት እናሰማችሁ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ ባኩን ለከፋ መዘዝ ጊዜና አድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ፣ ኮሮና ቫይረስን አንቺ ማቆም ትችያለሽ።
በሴቶች ላይ የሚደርሱ ጥቃቶችን በተመለከተ ሀብታሙ ስዩም ከትእምርት ሽመልስ ጋር የጀመረው ውይይት ይቀጥላል።
እንደዚህ ያሉ እንቅስቃሴዎች ከሚነሳባቸው ትችቶች መካከል አንዱ ምንድነው? አንደኛውን ጾታ በዳይ ሌላኛውን ደግሞ ተበዳይ አድርጎ ይመስል ጉዳይ አለ። በሴቶች ጥቃት ውስጥ ወንዶችም በአውንታዊ መንገድ ሚና እንዲጫወቱ የማድረግ የማነሳሳት ሂደቱ ያነሰ ነው የሚሉ ወገኖች ጥያቄዎች አሉ። ከዚህ አንጻር ወንዶች እናንተ በጀመራችሁት እናንተን የሚመስሉ ዘመቻዎች ውስጥ ሊያደርጉት የሚችሉት አስተዋጽኦ የለም ወይ?
በጣም አለ። አንድ እጅ ብቻ ማጨብጨብ አይችልም። አብረንን የምንኖረው ይሄንን ህይወትና ብዙ ጊዜ እህትም አለኝ ሚስትም አለኝ እናትም አለኝ ሲሉ ሰማለው ወንዶች። ለዛ ብቻ ሳይሆን ሰው በመሆናችን ብቻ እኩልነትን መስበክ መቻል እንዳለብን አብረን ተጋግዘን ነው ይሄንን ኑሮ መኖር የምንችለውና በጣም ብዙ ቦታዎች አሉ። በእኛ በሚቱ ኢትዮጵያ ቮለንቲሮች አሉን ወንዶች ኤዲት በማድረግ አርቲክሎችን ፖስት በማድረግ ሶሻል ሚዲያ ላይ በማርኬቲንግ ምናምን የሚረዱን እና ቦርድ ሜምበሮችም አሉን ወንዶች። ከዛም ጀምሮ ደሞ ሴታዊቶች የሚሰሯቸው ጥሩ ነገሮች አሉ። አሪፍ አባት ነብለው አባቶች ከሚስቶቻቸው ወይም ከናቶች በርደኑ ነው የሚሸከሙን የልጅ ማሳደግን ሸክም ሼር ሲያደርጉ የሚያሳዩ ፎቶዎች እና ታሪኮች በዛ ሃሽታግ ሼር ያደርጋሉ። እና በጣም ወንዶችን ጥለን መሄድ አንችልም። ቀደምም እንደጠቀስኩት ይሄ የጾታዊ ጥቃት ሴቶች ላይ more dangerous more አስጊ ስለሆነ እና more rampant widespread ስለሆነ ወደ ሴቶች አተኮርን እንጂ ወንዶችም የጾታ ተጠቂዎች አሉ። በቤተሰቦችም ሆነ በአፈልጣኞች በአስተማሪዎች በተለያዩ ባመኗቸው ሰዎች የሚደርስባቸው የጾታ ጥቃቶች ወንዶችም ቪክቲሞች ናቸውና ይሄ የጾታ እንትን አይደለም። የጾታ ፍትጊያ እንዳይሆን ነው የምንፈልገው። ተባብረን አንድ መልስ ማምጣት የምንችልበት ነገር ነው እንዲሆን የምንፈልገው።
የተወሰኑ ማሳያዎችን ብናነሳው ዳል ከደረሱሽ ታሪኮች በጣም ልብሽን ይነኩሽ ብዙ ይሆናሉ ብዬ አስባለሁ። ምንም እነሱን ባለን ሰዓት ውስጥ ሁሉም ባንጠቅፍም የተወሰነውን ግን እስቲ እንድታስታውሽና እንድታጋሪን ላድርግሽ።
እሺ፣ ዌብሳይታችን ላይ በመሄድ ታሪኮቹን ማንበብ ይቻላል። በጣም በብዛት አሉ እዛ ላይ ታሪኮቹ። እና ያው ዌብሳይታችን ላይ ፖስት ማድረጉን necessarily ዚንዳውራው መብት ይሰጠኛል ብዬ like exactly እየጠቀስኩኝ እርግጠኛ አይደለሁኝም፣ ግን generally ማውራት የምችላቸው ነገሮች አሉ። ከደረሱን ታሪኮች አንድ የተላከልን ታሪክ አለ። በጣም ከጥሩ ቤተሰብ የወጣች ልጅ ፒያኖ እንዲያስተምራት የተቀጠረላት ሰው አጠገቧ ቁጭ ብሎ ፒያኖ እያስተማራት በአመታት የፈጀ ማንንም ያላወቀላት የጾታ ጥቃት ያደርስባት እንደነበረና በልጅነት አይምሯ የራሷ ጥፋት አርጋ እንደወሰደችው ቆሻሻ ነኝ ብላ እንዳሰበች ቤተሰቦቿ እንዲሰሙ እንዳልፈለገች ቤተሰቦቿ ቢሰሙም እኔን ይደግፉኛል እኔን ያምኑኛል ብላ ባለማሰቧ ምክንያት ያንን ነገር ኢንተርናላይዝ አርጋ ወደ ውስጧ ይዛው አድጋ ምን አይነት ትልቅ ሰው ወይ ምን አይነት አደልት እንደሆነች አፌክት ያደረጋት ነገር you know for the kind of person she turned out to be ይቀጣ በእንግሊዝኛ ገባውበት ግን እሱ አለ አንድ የሚወጣልኝ አንድ በእናት በአባታቸው እጅ የተደፈሩ ሁለት እህትማማቾች አሉ ታሪኮች ታሪካቸውን ሼር ያደረጉት እና በቃ ተመሳሳይ እንደዛ ነው አጎቶች ቤተሰብ ቤቢ ሲተር ኤሊን ቤልጂን ተብሎ የተተወ ካዝን ወጣትም ሆነ ተለቅ ያለ ሰውና ባስደንጋጭ ሁኔታ ፓተርን አንድ አይነት ነው በሚታመኑ ሰዎች በማይጠረጠሩ ሰዎች ነው እነዚህ ነገሮች የተፈጠሩ ያሉት።
የተወሰኑ ታሪኮችን ወይም ጉዳዮችን ስትነግሪ ባድማጭ ላይ የሚፈጠሩት ጫና አለ። እንዲሁ በዚህ አፍታ እንኳን የሚሰማው ሰው የሚሰማው ጫና አለ። አንቺ ግን በርከት ያሉ ጉዳዮች ናቸው የሚመጡብሽ ተመሳሳይ የተለያዩ ታሪኮች በየቀኑ ይደርሱሻል። የልጅነት ነሽ ማለት ዳርሽ እነዚህ መስል ወደ ቁዘማ ውስጥ ወደ ትልቅ ድብርት ውስጥ የሚከቱ ጉዳዮችን በተደጋጋሚ ስትሰሚ ምን እንግባ አድርገሽ ነው ባንቺ ውስጥ ማስተካከት የምትፈልጊው ትልቁ ስል ምንድነው?
ጥሩ ጥያቄ ነው። በጣም አፌክት ያደርጉኛል ሳነባቸው ነኝ። ኢቭን ወደ ራሴ መገጠመኝ ይወስዱኛል ሂል አድርጌ ድኜ ህይወቴ ውስጥ ያመጣውን ነገር ተቀብዬ ጥሩንም በጎንም ይዤ ሄጃለሁ ብዬ ማስበው ነገር ውስጥ ሁሉ መልሶ የሚወስደኝ ጊዜ አለ። አንዳንዴ እንደዛ አይነት ታሪኮች ሳነብ ግን ወዴት ወስደዋለሁ ያንን ህመም ያንን ድብርት ያንን ሻክ ወስጄ አንድ ነገር ማድረግ ከቻልኩ አንድ ስልኳ ላይ ይሄንን ታሪክ አይታ እኔም እኮ እንደዚህ ሆኛለሁ ብላ ሪሶርሶች ለማግኘትኛ ዌብሳይት ላይ መጣ የሆነ ነገር ጥቅም ማግኘት ከቻለች አንድ ሴት ወይም አንድ ወንድ ኢቭን በጭንቅላቷ ሚቱ የሚለው ቃል በጣም ትልቅ ፓወር አለው። እኔም የሚለው ነገር ትልቅ ፓወር አለው። ኢቭን ጀነራሊ ህይወት ራሱ ስንኖር አንተ የምትቸገረውን ችግር እኔ የምቸገረውን ችግር አትቸገርም ብያስባለሁ። እንዲሁ ስንተያይ ለባብሰድ ምናምን ችግራችንን የውስጣችንን በሰውነት የሚደርሱብን ነገሮች የመደበቅ ነገር አለ። አውጥተን ስንነጋገር ነው ኮኔክሽን የሚመጣው። ከኮኔክሽን ደግሞ አብሮ ማደግ መሻሻል መማማር አለ እና ወደዛ ወስደዋለሁኝ ኤነርጂን ከሀዘኑም ከድብርቱም አትሊስት ለውጥ ካመጣሁኝ በእንደዚህ ነገር በእንደዚህ በሚቱ ኢትዮጵያም የራሴንም ታሪክ ሼር በማድረግ እሷ ካለፈችውና ደና ህይወት መመስረት ከቻለች ብዙ ጊዜ በቃ ወንድን አላምንም የሚል አይነት አፕሮች አለ። የሆነ ነገር ሀፕን ካደረገ በወንድ በታመነ ሰው የጾታ ጥቃት ከደረሰ የወደፊት ሪሌሽንሺፖችን አፌክት ሊያደርግ ይችላል። ግን እኔን የሚያይ ሰው ህይወቷ እንደዚህ ሊለወጥ ከቻለ ራሷን እንዲማሻሻል ከቻለች እኔም እችላለሁ። ሶ ያንን ህይወቴን ታሪኬን አውጥቼ በመናገሬ የረዳኋቸው ሰዎች እንዳሉ ስለማቅ ከድብርቱም ከሀዘኑም ቶሎ ወጣለሁኝ። ልጄን ስታነሳ አዎ ህፃን ልጅ አለችኝ የባለቤቴም ልጅ አለች የ8 አመት ልጅና እነሱን ኬር ስናደርግላቸውና ስናሳድጋቸው ፓርቲኩላር እንድንሆን አድርጎናል። ከማጋን የሚውሉት የት ነው የሚውሉት ማናላ አካባቢያቸው እንደገና ደግሞ የሆነ ነገር ቢፈጠር በኋላ መተው እንዲነግሩንና ሶሉሽን እንድናገኝላቸው ስለምንፈልግ ያንን ሪሌሽንሺፕ ያንን ግንኙነት ካሁኑ ነው የምንሰራው። ነገሮች ጥሩ ይላሉ ችግር ሳይፈጠር ምንም ቢሆን መተው ሊነግሩን እንደሚችሉ ሰውነታቸውን ማወቅ እንዳለባቸው ማ በምን መንገድ ከነካቸው ኢንአፕሮፕሪየት እንደሆነ ልክ እንዳልሆነ ለእናት ለአባት መናገር እንዳለባቸው በግልጽ እንነጋገራለንና እነዚህ ታሪኮች የሚረዱኝ ከራሴ ታሪክ ጀምሮ ልጆቼን አስተዳደግን እንዳሻሽልም ነው።
መጀመሪያ አካባቢ ተቀስተ አድርገሽዋል እሱ ነገር ገፍቼ መሄድ አልፈለኩም ነበር ምናልባት ወደማትፈልጊው ስሜት ወይ ወደማትፈልጊው ተዝታውስ ለመመለስ አልፈለኩም። ተቀለል ያለ ነገር ንገሪን አንቺም በእንደዚህ ባለው ወይም ጥቃት ውስጥ አልፈሻለሁ?
አዎ አልፍ ያለሁኝ እኔ እንዳውም እድለኛ ነኝ ብዬ የማስበው all the way አልሄደም victimized አልሆንኩም። ግን inappropriately በዘመድጅ በልጅነቴ inappropriately handle ተደርጊያለሁኝ እና ለማን መንገር እንደምችል አላውቅም ነበር። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበር ቤተሰብ ውስጥ እንደዚህ ነውኮ ያረጋውልኮ ሱሚል ነገርና እሱን ነገር ካደኩኝ በኋላ ነው ህይወቴ ላይ ያመጣውን ኢፌክት ያየሁት በራሴ መተማመን ላይ እኔን በምን አይነት ቪዥን ነው ማየው ማነሽ ትምርት የሚለውን ነገር ከዛ በኋላ ደግሞ ያሉኝን ሪሌሽንሺፖች ቦይፍሬንድም ሆነ ትዳር ውስጥ ያሉኝን ሪሌሽንሺፖች እንዴት ብዬ በሰልፍ ሪስፔክት ማስኬድ አለብኝ የሚለው ላይ ትልቅ ተጽዕኖ አምጥቶ ነበርና ካለፈና ከቴራፒ በቴራፒ ፊገር አውት ካደረኩት በኋላ ነው ይሄን ነገር ያለፈ ነገር ነው ብዬ አክሴፕት አድርጌ ትምርቱን ይዤ ሂል አድርጌ መራመድ የቻልኩት ወደፊት።
አድማጮች ውይይቱን በምስል ለመከታተል የፌስቡክ ገጻችንን ይጎብኙ። ወደ ተከታዩ መሰናዶ እንለፍ። ሮሃ ባንድ በአሜሪካ ድምጽ ስቱዲዮ። በኢትዮጵያ የዘመናዊ ሙዚቃ ባንድ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 እስከ 1986 ዓመተ ምህረት ከ200 በላይ አልበም የሰራውን ሮሃ ባንድ ሁለት መስራቾች በአሜሪካ ድምጽ ስቱዲዮ የጋቢና ቪ እንግዳ ነበሩ። ቤዝ ጊታር ተጫዋቹ ጆቫኒ ሪኮና ባለ ሊድ ጊታሩ ሰላም ሲዩም የሙዚቃ ባንዳቸውን ይዘው በሙዚቃ ያጀቡ ልምዳቸውን አካፍለውናል። የተወሰነውን እናካፍላችሁ።
ሰላም ሲዩም እባላለሁ። የአይቬክስ እና የሮሃ ባንድ መስራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 አመት ሊሆን ይችላል እና ይሄንንም ደግሞ በጣም ከመወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላል።
ጆቫኒ እስቲ አንተም ለአድማጮቻችን በርግጥ ብዙዎቹ ያውቋችኋልና ሁላችንም እናቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ።
ጆቫኒ ሪኮ ባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት 45 አመት አካባቢ ነው። በመናገሩ ግን እድሜያችንን አሳያሳጣለን እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት ማህሙድ አህመድ አምጥተ ነው እኛ ባንድ ውስጥ እንዲሰራ ያደረግነው። በክለብ ደረጃ እኛ ነበርን ቫይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖች የነበሩት በክብር ዘበኛ የሚጫወቱ ናቸው፣ ለናይት ክለብ አይሆኑም ነበር። ስለዚህ በትዝታ ጀምረን እነመላመላን እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ ክብር ዘበኛ፣ የጥብ ሰራዊት እና እንደዚህ እኛ በስድስት ቆጥበ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት ሰላምና ጆቫኒ?
ዛሬ በአንድ ጉዳይ እኔ የዛሬ 8 ዓመት በፊት መላለስ ነበር አሜሪካ ነገር እና እንግዲህ የዛሬ 8 ዓመት በኋላ ነው እንግዲህ ከአንድ 30 ምናምን ዓመት በኋላ እንግዲህ የተገናኘ ነው።
ለ30 አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
አፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው ገባን። ጊታራችንን
ስለማራ ወሬ ነው ሲቀልልናሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞች የኛ ፋኖች አሉና ተሰብስበን ነው ይሄድ ነው። ሶ ሁሉም ጥግይዞ ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነውና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ ሱን በማግኘት ማለት ነው።
እንግዲህ ባለ ታሪኮቹ እናንተ ናችሁ ካነበብነውና ከዚህ ቀደም ከተነገረው ታሪክ እንደሰማነው በደሃላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት የፍሮን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13 አመት ዘለቃችሁ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚ
ሎስቲን ጀመርሽ? ለነገሩ መፍረስ ሳይሆን እንደው በቃኝ ነው እንግዲህ ወጣ ነው። ምን ለማለት ነው እሱ ጊዜው 13 አመት ነው አብረን እየሰራንም በመሰራበት ጊዜ እንግዲህ ሁሉም የራሱን ደሞ አቅጣጫ ያዘ ሄደ እንግዲህ በሌላ ስራም በትምርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄደን ፕላስ ደሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል እስቲ ካሁን ወዲያ ደሞ ሌላው ደሞ መድረኩን ለቀጥ እናርግና ምክንያቱም 13 አመት በጣም ቀላል ጊዜ አይደለም የኢትዮጵያ ሙዚቃ መቆጣጠር ማለት እንግዲህ ከ250 67 በላይ ካሴቶችን ነው የሰራነው እንግዲህ አልበሞችን ነው የሰራነው አዎ በጣም ብዙ ነው በዚህና አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛን አሻራ እዛ አስቀምጠን ነው የወጣ ነው ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድልም ያገኝበት እኛኛም ደግሞ ትንሽ ገለል ምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ እንግዲህ ያሞራ ባንድ ይባላል እንግዲህ ያው ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣለን እንግዲህ ግን አሁን ደስ የሚለው የኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው አሁን
ደው ከናንተ ጋር እንዳላችሁት ቀድሞም ስለየጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 አመት ምረት መሰለኝ አይደለ ህይወቱ ያለፈው በኢትዮጵያ አቆጣጠር አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት ለምሳሌ ፍቅር የተለመኒ ከምድላይና እንደው ለማስተዋወስ ያህል ስለሱስ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው
ተክሌ ተስፋዝጊን እንግዲህ ማውቀው ጥሩ አስመራ አብረን ሆነን ነው እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው ከዛ በኋላ ግን አይቤክስ ባንድ ይያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጣባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው ህይወቱ ማለፉ መቼም በጣም ሁላችንም አሳዘነን ስካውን አስታውሳለሁ አሁን እንደውም ተውኩት እንጂ ድሮ ፍቅር የተለመኒን ሲሰራ አለቅሳለሁ ምንም ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው ስላስተዋወስሽ ደግሞ እግዚአብሔር ይስጥልኝ
እስቲ በሙዚቃ ደግሞ እናስተዋውሰው ዚህን ውይይት ሙሉ ክፍልም በምስል በዩቲዩብ በዌብሳይት እና በድረገጻችን ላይ ታገኙታላችሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አድርሱን። gabina@voanews.com የኢሜል አድራሻችንን ተጠቀሙ። gabinavoa ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 ለውስጥ መስመር 14 በሚለው ስልክ ደውሉና ለgabinavoa ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የgabinavoa ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብራችሁ ያመሸው ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮና ምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰላም ለእናንተ ይሁን። I'm not afraid.
Direct from Washington, the voice of America, VOA.